ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ህዳር 10 2016 ዓ.ም መሰናዶ ጀመረ። በታንዛኒያው ድርድር ተስፋ ቢያደርጉ ወለጋ ዞኖች የማያባራ ግጭት እንደተቸገሩ ተወላጆቹ ተናገሩ።
መነገኛን እንከስኒር ወይ ጋፋሶ
የሰላም ጉዳይ ስናወራ ለብዙ ሰዎች በአፍ ብቻ የተነገረ ቃላት ሊሆን ይችላል። ነገር ግን ቃላት ብቻ አይደለም፣ የደረሰበት ሰውና የችግሩ ገፈት ከማሽው ነው። ሰዎች በጣም ይረዳሉ ያስባሉ። እኔው ራሴ የችግሩ ገፈት ከማሽ ነኝ። ቤተሰቦቼን ወለጋ እጄ ከተየኳቸው 4 አመት ሆኖኛል።
በዚህ ጉዳይ ዘገባለን የሰማችኋቸው ቀደም ሲል ሰማነው በአካባቢው ነዋሪ ሆኑ አንድ ግለሰብን ነው። በሌላ በኩል የሀገራዊ ምክክር ኮሚሽኑ ከዲያስፖራ ማህበረሰብ ጋር የመጀመሪያ ውይይት ማድረጉንና ሌሎች ዓለም አቀፍ እንዲሁም የሀገር ውስጥ ዘገባዎችንም ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደማምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሥ ታም ሬስልጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ በቀጥታ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን ማቀርብላችሁ እንግዲህ ወልዴ ነኝ። የአውሮፓ ህብረት እና የአፍሪካ ሀገራት መሪዎች በመዋለ ንዋይ ላይ ለመነጋገር በርሊን ላይ ስብሰባ ተቀምጠዋል። በጋዛ በሚገኘው የኢንዶኔዥያ ሆስፒታል ዙሪያ ውጊያ መካሄዱ ተነገረ። እንዲሁም በአብዬ በደረሰ ጥቃት 32 ሰዎች ሞቱ የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የካርቦን መጠን ለመቀነስ የሚረዳውና በታዳሽ የኤሌክትሪክ ኃይል እና ውሃ አማካኝነት የሚገኘውን ግሪን ሃይድሮጅን ለማምረት የሚያስፈልገውን መነሻ መዋለ ንዋይን በተመለከተ አፍሪካ በጀርመን ላይ እምነቷን መጣል ትችላለች ሲሉ የአገሪቱ ቻንስለር ኦላፍ ሾልዝ ተናግረዋል። ኮምፓክት ዊዝ አፍሪካ በተሰኘውና በቡድን 20 አባል አገራት እና በአፍሪካ መሪዎች መካከል ዛሬ በርሊን ላይ በተከፈተው ጉባኤ ላይ የተናገሩት ኦላፍ ሾልዝ ወደ አየር ከሚለቀቀው የካርቦን መጠን እኩል ንጹህ ሃይድሮጅን ለማምረት የአውሮፓ ግዙፍ ኢኮኖሚ ከአፍሪካ ከፍተኛ መጠን ያለው ግሪን ሃይድሮጂን መሸመት አለበት ብለዋል። የሃይድሮጂን ምርት ጅማሬው ላይ ትልቅ መዋለ ንዋይ ይሻል ያሉት ሾልዝ በዚህ ረገድ የአፍሪካ ሀገራት ጀርመንን እንደ አጋር መመልከት ይችላሉ ብለዋል። አረንጓዴ ተነሳሽነት የተሰኘው የአፍሪካና የአውሮፓ ህብረት እቅድ እስከ እንደ አውሮፓውያን አቆጣጠር 2030 ድረስ 4 ቢሊዮን ዩሮ መዋለ ንዋይ እንደሚያፈስ ሾልዝ አስታውቀዋል። ኮምፓክት ዊዝ አፍሪካ የተሰኘው መድረክ ከስድስት ዓመታት በፊት ጀርመን የቡድን 20 ፕሬዚዳንት በነበረችበት ጊዜ የተፈጠረ ሲሆን የኢኮኖሚ ተሃድሶ በማድረግ ላይ ያተኮሩ አፍሪካ ሀገራት እና ሌሎችም ዓለም አቀፍ አጋሮች የልማት አጀንዳዎችን እንዲያስተባብሩ እና ኢንቨስትመንት እድሎች ላይ እንዲወያዩ የሚያስችል ነው ተብሏል። ኦላፍ ሾልዝ ጉባኤው ከመጀመሩ ቀደም ብሎ ከበርካታ የአፍሪካ ሀገራት መሪዎች ጋር በተናጠል ተወያይተዋል። ከእነዚህም ውስጥ በጉባኤው ላይ ለመሳተፍ በርሊን የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ይገኙበታል። 13 የአፍሪካ ሀገራት መሪዎችና በርካታ የአውሮፓ ተቋማትና ሀገራት መሪዎች በጉባኤው ላይ በመሳተፍ ላይ ናቸው። በሱዳንና በደቡብ ሱዳን ይገባኛል ጥያቄ በሚቀርብባት አብዬ ግዛት በተፈጸመ ጥቃት 32 ሰዎች እንደተገደሉ የግዛቲቱ መንግስት ተወካይ አስታውቀዋል። በሁለቱ አገራት መካከል የምትገኘውና በነዳጅ የበለጸገችው ግዛት መንግስት ተወካይ ትናንት እሁድ የተፈጸመውን ጥቃት አውግዘዋል። ጥቃቱን የፈጸሙት የደቡብ ሱዳን ሰራዊትን መለዮ የለበሱ ሚሊሻዎች ናቸው ተብሏል። ከጥቃቱ ሰለባዎች ውስጥ በቤታቸው ሳሉ በእሳት ተቃጥለው ህይወታቸውን ያጡ ሴቶችና ህጻናት እንደሚገኙበትና ከ20 በላይ ሰዎችም እንደተጎዱ የአብዬ ማስታወቂያ ሚኒስትር እና በግዛቲቱ የደቡብ ሱዳን ተወካይ ባወጡት መግለጫ አስታውቀዋል። አንድ የተመድ ሰላም አስከባሪ ኃይል አባልም ከሟቾቹ አንዱ መሆኑ ታውቋል። በሱዳንና በደቡብ ሱዳን መካከል የምትገኘው አብዬ ደቡብ ሱዳን ነጻነቷን ከተቀዳጀች ጀምሮ በተደጋጋሚ ግጭት ሲስተዋልባት ቆይቷል። ባብዬ 4000 የተመድ ሰላም አስከባሪ ኃይል ሲገኝ የጸጥታው ምክር ቤት በቅርቡ የሥራ ዘመኑን ማራዘሙ ይታወሳል። በሰሜን ጋዛ በሚገኘው የኢንዶኔዥያ ሆስፒታል አካባቢ ውጊያ እንደነበር የአሶሲየትድ ፕሬስ ዘገባ ሐማስ የሚያስተዳድረውን የጤና ሚኒስቴር እና አንድ ሰራተኛን ጠቅሶ ዘግቧል። ከባድ መሳሪያ የሆስፒታሉን ሁለተኛ ፎቅ ሲመታ 12 ሰዎች እንደተገደሉ ዘገባው አመልክቷል። የእስራኤል መከላከያ ኃይል በጉዳዩ ላይ ያለው የለም። የኢንዶኔዥያው የውጭ ጉዳይ ሚኒስትር ሬንቶ ማርሱዲ ጥቃቱን አውግዘው እስራኤልን ተጠያቂ አድርገዋል። የዓለም አቀፍ የሰብአዊ ሕግን የጣሰ ጥቃት እንደሆነም የውጭ ጉዳይ ሚኒስትሩ ጨምረው ገልጸዋል። ይህ በእንዲህ እንዳለ በሺፋ ሆስፒታል ስር የተቆፈረ የምድር ውስጥ መተላለፊያ ነው ያለችውን ምስል እስራኤል ይፋ አድርጋለች። ሐማስ በበኩሉ አስተባብሏል። በጋዛ ሰርጥ ውስጥ በመካሄድ ላይ ባለው ውጊያ 5 ተጨማሪ ወታደሮች እንደተገደሉባት እስራኤል አስታውቃለች። ግጭቱ ከጀመረ አንስቶ የሞቱትን የእስራኤል ወታደሮች ቁጥር 64 አድርሶታል። በሌላ በኩል ትናንት እሁድ ከሺፋ ሆስፒታል የወጡትና ከጊዜያቸው ቀድሞ የተወለዱ 28 ህጻናት ዛሬ ግብጽ ደርሰዋል። ህጻናቱ ከሆስፒታሉ የማስወጣቱ ሥራ እጅግ ከባድና አደገኛ ነበር ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአርጀንቲና የቀድሞ ዘመም ፖለቲከኛው ሃቬር ሚሌ ፕሬዝዳንት ሆኖ መመረጣቸውን ተከትሎ በዋጋ ግሽበት የተመታችው አገር መልካም ለውጥ ታመጣለች የሚል ተስፋን ዜጎቿ አሰንቀዋል ሲል ሮይተርስ ዘግቧል። ሃቬር 56% ድምጽ ሲያገኙ ተቀናቃኛቸውና ግራ ዘመሙ ፖለቲከኛ ሰርጂዮ ማሳ ደግሞ 44% ድምጽ አግኝተዋል ተብሏል። በሮይተርስ ቃለ መጠይቅ የተደረገላቸው ድምጽ ሰጪዎች ከማሳ ይልቅ ሚሌ የአገሪቱን የኢኮኖሚ ችግር ይፈታሉ ብለው እንደሚያምኑ ተናግረዋል። ዛሬ ሰኞ በሬዲዮ ቃለ መጠይቅ የሰጡት ሚሌ ቃለ መሐላ ከመፈጸማቸው በፊት ወደ ውጪ ጉዞ በማድረግ መጀመሪያ አሜሪካንን ቀጥሎም እስራኤልን እንደሚጎበኙ አስታውቀዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕ በእንዳረፋና አቆጣጠር 2020 የተደረገው ምርጫ ውጤት ለመቀልበስ ሞክረዋል በሚል የተመሰረተባቸውን ክስ አስመልክቶ ስለ ጉዳዩ ከፍርድ ቤት ውጪ እንዳይናገሩ ጉዳዩን በሚመለከቱት ዳኛ የተጣለባቸው እገዳ እንዲነሳ ጠበቆቻቸው ይግባኝ ሰሚ ፍርድ ቤትን ጠይቀዋል። የትራምፕ ጠበቆች ዛሬ በፍርድ ቤት እንደተናገሩት እገዳው የፖለቲካ ንግግርን የሚገታ ውሳኔ ነው ብለዋል። የልዩ አቃቤ ሕግ ጠበቆች በበኩላቸው ትራምፕ ከሳሽ ጠበቆችንና ምስክሮችን በተመለከተ ከፍርድ ቤት ውጪ የሚያደርጉት የሚያጠላላ ንግግር ለማስቆም እገዳው አስፈላጊ ነው ብለዋል። ትራምፕ ከፍርድ ቤት ውጪ የሚሰጡት አስተያየት የፍትህ ስርዓቱ ላይ እምነት እንዳይኖር የሚያደርግና ምስክሮችን የሚያሸማቅቅ ነው ሲሉ ከሳሾች ይከራከራሉ። የትራምፕ ጠበቆች በበኩላቸው እገዳው የትራምፕን የመናገር ነጻነት የሚገድብና ይህ ህገ መንግስታዊ ነው ሲሉ ይከራከራሉ። የይግባኝ ፍርድ ቤቱ በጉዳዩ ላይ ዛሬ ውሳኔ እንደማይሰጥ ታውቋል። በመጨረሻም የአሜሪካው ፕሬዝዳንት ጆ ባይደን ዛሬ 81 ዓመታቸውን ሲያከብሩ በመጪው ሐሙስ ከሚታረዱት ተርኪዎች ሁለቱን ምህረት አድርገውላቸዋል። የምስጋና ቀን በመጪው ሐሙስ በአሜሪካና በሌሎች ጥቂት ሀገራት የሚከበር ሲሆን ለሁለት ተርኪዎች ምህረት ማድረግ አመታዊ ፕሬዝዳንታዊ ልምድ ነው። በዋይት ሃውስ የሚካሄደው አመታዊ ስነ ስርዓት በተከታታይ የሚመጡት ገናና አዲስ አመት እንዲሁም ሌሎች በዓላትን ማስጀመሪያ ተደርጎ ይቆጠራል። በአሜሪካ ታሪክ ባለረጅም እድሜ ፕሬዝዳንት የሆኑት የጆ ባይደን ባለቤት ቀዳማዊ እመቤት ጂል ባይደን የባለቤታቸውን ልደት ከማክበራቸው በተጨማሪ ለዋይት ሃውስ የተላከውንና 5.6 ሜትር ርዝመት ያለውን የገና ዛፍም ተረክበዋል። ለተርኪዎች ምህረት የማድረግ ልምዱ የጀመረው በእንደ አውሮፓን አቆጣጠር 1947 ሲሆን የተርኪ ገበሬዎችን የሚወክለው ብሔራዊ የተርኪ ፌዴሬሽን ለወቅቱ ፕሬዚዳንት ሃሪ ትሩማን ተርኪዎችን ባቀረበበት ወቅት ነው። ክብራትና ክብራን የምሽቱ የዜና ክፍለ ጊዜ በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ኤደን መራቸዋለሁ።
በአለም ዙሪያ ለተጠናቀቁ ዜናዎች እንግዶን ዲን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ስርጭቱን በማከናወን፣ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አስፈናፊና ግርማ ደገፋ ደግሞ የምስልና ድምጽ ቁጥጥሩን ደግሞ ኤዲቲንግን በመከታተል አብራናችሁ እናመሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ያዝነው አብይ ርዕስ እንሻገር። በታንዛኒያው ድርድር ተስፋ ቢያደርጉም በወለጋ ዞኖች የማያባራ ግጭት እንደተቸገሩ የአካባቢው ተወላጆች ተናገሩ። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በአራቱም የወለጋ ዞኖች ውስጥ የሚደረገው የተኩስ ልውውጥ ለአመታት ቤተሰቦቻቸውን እንዳይጎበኙ እንዳከላከላቸው የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ተናግረዋል። በአራቱም ዞኖች ውስጥ በቀጠለው ጦርነት ሳቢያ የአካባቢው ተወላጆች ወደ የቀያቸው ለመሄድ ባለመቻላቸው ለማህበራዊ ችግሮችና ተግዳሮቶች እንደተጋለጡም አመላክተዋል። በተለያዩ የስራ ዘርፎች የተሰማሩ ባለሙያዎችም በጸጥታው ችግር ምክንያት ከቦታ ቦታ ተዘዋውሮ ለመስራት እንደተቸገሩ ነው ያስረዱት። በታንዛኒያ ዳር ኤስ ሰላም እየተካሄደ ያለው ድርድር የግጭት ሁኔታው አብቅቶ ቤተሰባቸውን ለመጠየቅ ያስችላቸው ይሆን ብለው ተስፋ የሚያደርጉ የአካባቢው ተወላጆችም ተስፋ አድርገዋል። ፀሐይ ዳምጠው ተጨማሪ አላት።
በኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና የኢትዮጵያ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ቡድን ከኢትዮጵያ መንግስት የጸጥታ ኃይሎች ጋር ኦሮሚያ ክልል ውስጥ ውጊያ ማድረግ ከጀመረ ከአምስት ዓመት በላይ ተቆጥሯል። ታጣቂ ቡድኑ በተለያዩ ጊዜያት ማስተባበያ ቢሰጥም በክልሉ የሚገኙ ሲቪሊያን ላይ ጥቃት በማድረስና ከነዋሪዎችም ሆነ ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ወቀሳ ሲቀርብበት ቆይቷል። በሌላ በኩል ታጣቂ ቡድንና የመንግስት የጸጥታ ኃይሎች የሚያደርጉት የተኩስ ልውውጥ ከቀጠለባቸው አካባቢዎች አራቱ የወለጋ ዞኖች ተጠቃሽ ናቸው። የዚህ አካባቢ ተወላጆች በአካባቢው ሰላም ባለመኖሩ ምክንያት ቤተሰቦቻቸውን ከጎበኙ አመታት መቆጠሩን ይናገራሉ። በተለይ በአዲስ አበባ ነዋሪ የሆኑ የአካባቢው ተወላጆች የሰላም አለመኖር ወደ ቤተሰቦቻቸው ለመሄድ እንቅፋት እንደፈጠረባቸውና ለማህበራዊ ቀውስ እንዳጋለጣቸው ለአሜሪካ ድምጽ ተናግረዋል። ወጣት ናትናኤል ታሪኩ ካነጋገርናቸው ሰዎች አንዱ ነው።
የሰላም ጉዳይ ስናወራ ለብዙ ሰዎች ባህ ብቻ የተነገረ ቃላት ሊሆን ይችላል። ነገር ግን ቃላት ብቻ አይደለም፣ የደረሰበት ሰውና የችግሩ ገፈት ቀማሽ ሆኖ ነው። ሰዎች በጣም ይረዳሉ ያስባሉ። እኔው ራሴ የችግሩ ገፈት ቀማሽ ነኝ። ቤተሰቦቼን ወለጋ ሄጄ ከተየኳቸው 4 አመት ሆኖኛል። ደስታም ሆነ ሀዘን ባለንበት ነው የሚነገረን። ቀየው ቤተሰብ ዘመድ አዝማድ ይናፍቀኛል፣ ግን ሰላም የለም። እንዴት አድርጌ ልሂድ? ቤተሰቦቼም ስጋት ስላለባቸው እንዳትመጣ ይሉኛል።
ወጣት ፍቅለ ሸንኮራ በኩሉ በሰላም እጦት ምክንያት ወጣቶች ከቀያቸው ተፈናቅለውና ስራ አጥ ሆኖ ለችግር መጋለጣቸውን ይናገራል።
ሪሶርስ ያዳቀማ
በጣም ከፍተኛ የተፈጥሮ ሀብት አለን። መስራት የሚችል ወጣት ኃይልም አለን። ወጣቶች ሰርቶ ለመለወጥ ጉጉትና ፍላጎት አላቸው። ነገር ግን ሰላም ስለሌለ በርካታ ወጣቶች ኦሮሚያ ውስጥ ሁሉም አካባቢ ተንቀሳቅሰው መስራት ባለመቻላቸው ወደ ተላልቅ ከተሞች ተፈናቅለው ስራ አጥ ሆነዋል። በተለይ ወለጋ አካባቢ በግል ስራ የተሰማሩም ሆነ ተምረው የተለያዩ የስራ ዘርፍ ላይ የተሰማሩ ጥለው ነው ወደ የከተማው ሄዱት። በትናንሽ የወረዳ ከተሞችና የገጠር ከተማ ላይ ወጣት ማየት ብርቅ የሆነበት ጊዜ ላይ ነው የደረስ ነው።
ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት ከሆነ በታንዛኒያ ዳር ኤስ ሰላም ካለፈው ጥቅምት 27 ቀን 2016 ዓ.ም ጀምሮ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ያለው ሁለተኛ ዙር ድርድር አዎንታዊ ለውጦችን ማሳየት ጀምሯል። ሁለቱም ወገኖች ግምት የሚሰጣቸው ተጨባጭ ጉዳዮችን ለመፍታት ወደ መነጋገር ተሸጋግሯል ሲሉ እኚሁ ምንጮች ለአሜሪካ ድምጽ ጠቁመዋል። ከዚህ አስተያየት በኋላም ድርድሩ በቀጠሉ እየተገለጸ ሲሆን በምን ደረጃ ላይ እንደሚገኝ ግን ተጨማሪ መረጃዎች አልወጡም። የአሜሪካ ድምጽ ያነጋገራቸው የአራቱ የወለጋ ዞኖች ተወላጆች ድርድሩ በስምምነት እንዲጠናቀቅ በጉጉት እየጠበቁ መሆኑን ገልጸዋል። ወጣት ፈበንጌታውን ይህንን ስሜት ካንጸባረቁት አንዷ ናት።
ለማን ፋኒዩ አራራወያ
ብዙ ችግሮች ተስተናግደዋል። ትምህርት የለም። የሕክምና ተቋማት በአግባቡ አገልግሎት እየሰጡ አይደለም። ትራንስፖርት የለም። አሁን እዚህ አዲስ አበባ አካባቢ ላለ ሰው የምንለው ነገር እውነት አይመስለውም። ግን በቦታው ያለና ቤተሰብ እዛ አካባቢ ያለው ሰው ይረዳል።
አቶ መገርሳለታ የከተማ ፕላን ባለሙያ ናቸው። ከአመታት በፊት እንደልባቸው ከአንድ አካባቢ ወደ አንድ አካባቢ ከሞያ አጋሮቻቸው ጋር ተዘዋውረው ሲሰሩ እንደነበር ይናገራሉ።
እኔ የተወለድኩት ወለጋ ነው። ወደ ቤተሰቦቼ ከሄድኩኝ 5 አመት ሊሆነኝ ነው። ምክንያቱም ሰላም ስለሌለ ያው የከተማ ፕላን ባለሙያ በመሆነ ብዙ ከተሞች ዞራለሁ። የኛ ድርጅት በጨረታ ነው ስራውን የሚሰራው። እናም የማንደርሰው ክልልም ሆነ ከተማ የለም። ለምሳሌ ትግራይ ክልል ፕላን እንሰራላቸው 5 ከተሞች ነበሩ። ነገር ግን በጦርነቱ ምክንያት አልተሳካም። ቦረሚያ ክልል እንሰራላቸው የነበሩ ንቀምቴ፣ ደምዶሎና ግንቢ ይገኙበታል። ያው የተረጋጋ ነገር ስለሌለ ቀርቷል። እኛ በስራው አለመስተካከት ምክንያት ብዙ ችግር ደርሶብናል። በኢኮኖሚም ብዙ ተጽዕኖ አለው።
ሁሉም አስተያየት ሰጪዎች ታንዛኒያ ላይ እየተካሄደ ያለው ድርድር ወለጋ ውስጥ ያለውን አለመረጋጋት እንዲያወቃ ሊያደርግ ይችላል የሚል ተስፋ እንደፈጠረባቸው በሰጡን አስተያየት ነግረውናል። ለአሜሪካ ድምጽ ሃይዳምጠው ከአዲስ አበባ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት መሰናዶው ይቀጥላል። ለምሽቱ ያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔ መጽሔት ይቀጥላል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከሚገኙ የዲያስፖራ አባላት ጋር የመጀመሪያውን ውይይቱን አደረገ። የዲያስፖራ አባላቱ የኢትዮጵያን አንድነት ለማምጣት ከኮሚሽኑ ጋር አብሮ መስራት አስፈላጊ መሆኑን ገልጸው ተቋሙም ኃላፊነቱን ለመወጣት ከመንግስት ተጽዕኖ ነጻና ገለልተኛ ሆኖ እንዲንቀሳቀስ ጠይቀዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ኮሚሽኑ ስራውን በነጻነት የሚያከናውን ገለልተኛ ተቋም መሆኑን ተናግረዋል። በምክክር ሂደቱ ሁሉም የማህበረሰብ ክፍሎች እንደሚሳተፉ ዋና ኮሚሽነሩ ገልጸው በየአካባቢው ያለው የታጠቁ ኃይሎችም ጥያቄያቸውን ለኮሚሽኑ እንዲያቀርቡ እያበረታታን ነው ሲሉ ተናግረዋል። ከዲያስፖራ ማህበረሰብ የምክክር ልምድ መቅሰም እንደሚያስፈልግ የጠቀሱት ዋና ኮሚሽነሩ በውጪ የሚኖሩ ኢትዮጵያውያንም የምክክር ሂደቱ አካል እንደሚሆኑ አስታውቀዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የኢትዮጵያ ሀገራዊ የምክክር ኮሚሽን ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም ተመረጠ። በኢትዮጵያ ከሚገኙ የዳያስፖራ ማህበረሰብ አባላት ጋራ የመጀመሪያ ውይይቱን ያካሄደ ሲሆን እስካሁን በልዩ ልዩ የሀገሪቱ ክልሎች መሰል ውይይቶችን ሲያደርግ እንደቆየና በዋናው ጉባኤ ላይ የሚሳተፉ ተወካዮች ለይታም እንደጀመረ አስታውቀዋል። በውይይት መድረኩ ላይ ንግግር ያሰሙት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የዳያስፖራው ማህበረሰብ የምክክርን ጥቅምና ልምድ እንደሚያውቅ ጠቅሰው ከማህበረሰቡ ጋር የሚደረገው ውይይት በውጭ ሀገራትም እንደሚቀጥል ጠቁመዋል።
በተለያዩ ሀገር ክፍሎች ያሉትን ኢትዮጵያውያን የምናስተዋውቅበትን መካኒዝም እየፈጠርን ያለነው እስካሁንም ድረስ በበይነመረብ ማካይነት የቨርቹዋል በሚባለው የተወሰኑ ሙከራዎች ተደርገዋል። ግን እኛ ሙከራዎች በሚገባ ቀጥለው በኋላ ላይ ደግሞ ፊት ለፊት በሚደረገው ሂደት ውስጥ ምን ያህል ተሳትፎ ሊያደርጉ እንደሚችሉ የእናንተን ሐሳብ ለማግኘት ነው።
ከምክክር ኮሚሽኑ ጋር በመተባበር የውይይት መድረኩን ያዘጋጀው የአዲስ አበባ ዳያስፖራ ማህበር የቦርድ አባል ካፒቴን ሰለሞን ግዛው በበኩላቸው ለኮሚሽኑ ዓላማ መሳካት የዳያስፖራው ማህበረሰብ ተሳትፎ እንደሚያስፈልግ አስገንዝበዋል።
የሀገራዊ ምክክር ኮሚሽኑ እስካሁን ያለፈበትን ልፋትና ጥረት ግንዛቤ ውስጥ በማስገባትና የሰሩት ያሉ ስራ ለሀገራችን ወሳኝነት ስላለው ለስራቸው መሳካት ሁላችንም በሚቻለን ሁሉ አብረናቸው እንድንቆም በታላቅ ትህትናና የሀገር ፍቅር ልናሳስባችሁ እንወዳለን።
በዋና ዋና ጉዳዮች ላይ ሀገራዊ መግባባት ለመፍጠር እንደተቋቋመ ያወሳው ኮሚሽኑ ወደፊት በሚጠበቀው ሀገራዊ ጉባኤ የሀገሪቱን ችግሮች ለይቶ ከነመፍትሄያቸው ለመንግስት እንደሚያቀርብ በውይይቱ ላይ ተመልክቷል። ለዚህም ወሳኝ የሚባሉትን ሀገራዊ አጀንዳዎች በጥናት በውይይትና በሌሎችም መንገዶች እየለየ እንደሚገኝ የኮሚሽኑ ኃላፊዎች አስረድተዋል። ለአሜሪካ ድምጽ አስተያየት የሰጡ የውይይቱ ተሳታፊዎች በበኩላቸው ኮሚሽኑ የሀገሪቱን ችግሮች ለመፍታት የሚያግዙ ስራዎችን ለማከናወን ይችል ዘንድ ከመንግስት ተጽዕኖ ነጻ መሆን እንደሚኖርበት አመልክተዋል። አቶ ፋኑኤል ጌታሁን ከነዚህ አንዱ ናቸው።
ምንም አይነት የመንግስት ጫና ወይም ደግሞ የሌሎች አጠቃላይ ባላፊነት ላይ ያሉ ሰዎች አናስ ከሌለ ድረስ ሲናገሩ እንደሰማን ከዋናው ኮሚሽነር አንስቶ እስከ ሌሎች ኮሚሽነሮች ትልቅ ተስፋ ነው የማደርገው። ኢትዮጵያ አሁን የገባችበትን አጠቃላይ ችግር ወደ አንድ አምጥቶ በምክር ትልቅ ስራ ይሰራል ብለን የምንጠብቀው።
ሌላው የዳያስፖራ ማህበረሰብ አባል ኡስታዝ ጀማል በሽር ኮሚሽኑ የተቋቋመለትን ዓላማ እንዲያሳካ አካታችና አሳታፊ ሊሆን እንደሚገባው መክረዋል።
ነጻ ገለልተኛና የሁሉንም ህብረተሰቦች ሐሳብ አካቶ የምክክሩ አካል አድርጎ ጉዳዩን በደንብ አብላልቶ ተግባራዊ የሚሆንበትና አሁን ካለችበት የሀገራችን ልክ ያልሆነ ሂደት ወደ ተሻለ ሊያመጣት የሚችልበትን አካሄድ እንዲሄድ ነው የሚፈልጉት። ሌላው የሀገራችን አሁን ራሱ የጸጥታው ሁኔታ በአንዳንድ አካባቢዎች ላይ በተለይ እነሱንስ አካቷል ወይ የሚል ስጋት አለኝ። በሐሳብ የተለዩንም ሌላው ቀርቶ ነፍጥ ያነሱንም ሳይቀር የነሱንም ሐሳብ ማካተት ስላለበት ማለት ነው።
ከህብረተሰቡ እንዲህ አይነት ስጋት እንደሚነሳ የተናገሩት የኮሚሽኑ ኃላፊዎች በበኩላቸው እኛ የህዝብ እንጂ የመንግስት ኮሚሽነሮች አይደለንም ሲሉ ጥርጣሬውን ተከላክለዋል። ተቋሙ ገለልተኛ ስለመሆኑም ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አጽንኦት ሰጥተዋል።
ተጠሪነታችን ለህዝብ ተወካዮች ምክር ቤት ስለሆነ የምንሰራቸውን ስራዎች በየጊዜው እናቀርባለን። በዚያው ደግሞ ለተለያዩ መንግስት አካላት ስራዎቻችንን የደረስንበትን እያቀረብን ያለ ነው። ስለዚህ ለመንግስት ስናቀርብ ለመንግስት ተጠሪ ስለሆነ ሳይሆን መንግስት በተለይ ላይን ሚኒስትሪስ ማወቅ ስላለባቸው።
የኮሚሽኑ ስራ ውጤታማ እንዲሆን የሚመለከታቸው አካላት በሀገራዊ ምክክር ሂደቱ መሳተፍ ይኖርባቸዋል ያሉት ዋና ኮሚሽነሩ መሰረታዊ በሆኑና የሀገሪቱን ቀጣይነት በሚወስኑ የማንነት፣ ራስን በራስ የማስተዳደር፣ የመሬት ይገባኛል፣ የህገ መንግስትና የባንዲራ ጉዳዮች እንደዚሁም በሌሎችም ጥያቄዎች ላይ ተቀራርቦ መወያየት እንደሚገባ አስገንዝበዋል። ትጥቃዊ ትግል እያደረጉ ያሉ ኃይሎችም ለዚህ የዳረጓቸውን ጥያቄዎች ለኮሚሽኑ እንዲያቀርቡ እያበረታቱ እንደሚገኙ ዋና ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የመቀለ ዩኒቨርሲቲ የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ የተካሄደው ጦርነት በሰላም ስምምነት ከቆመ በኋላ የመጀመሪያው የሆነውን የተማሪዎች ምረቃ ስነስርዓት ባለፈው ሳምንት ቅዳሜ ዕለት አከናውኗል። ዩኒቨርሲቲው በእለቱ ከመጀመሪያ ዲግሪ እስከ ድህረ ምረቃ 3ኛ ዲግሪ ድረስ ትምህርታቸውን በተለያዩ መስኮች የተከታተሉ ከ2000 በላይ ተማሪዎችን አስመርቋል። ከ3 አመታት በፊት በ2013 ዓ.ም ተመረቀ መመረቅ ይገባቸው የነበሩ ተማሪዎች በተካተቱበት በዚሁ የምረቃ መርሃ ግብር ላይ ለአሜሪካ ድምጽ አስተያየታቸውን የሰጡ ምሩቃን ባስከፊ ጦርነት ወጥተው ለዚህ ቀን በመብቃታቸው ከፍ ያለ ደስታ እንደተሰማቸው ተናግሯል። ሙልጌታ አጽፋ ተመራቂዎቹን አነጋግሮ ስላሳለፉት ህይወት እንዲሁም ደግሞ ስለመጪ ተስፋቸው አነጋግሯቸዋል። ያጠናቀረው ዘገባ ይቀጥላል።
የመቀለ ዩኒቨርሲቲ ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም ምረት በመቀለ የሰማዕታት ሐውልት አዳራሽ ከአንደኛ እስከ ድህረ ምረቃ 3ኛ ዲግሪ ድረስ በልዩ ልዩ የትምህርት መስኮች ያስተማራቸውን 2035 ተማሪዎችን አስመርቋል። ጦርነቱ በሰላም ስምምነት ከተቋጨ በኋላ ዩኒቨርሲቲው ለ29ኛ ጊዜ ባከናወነው በዚሁ የምረቃ ስነ ስርዓት ያስመረቃቸው ተማሪዎቹ ከ3 ዓመታት በፊት በ2013 ዓ.ም ምረት መመረቅ የሚገባቸው እንደነበሩ በስነ ስርዓቱ ወቅት ተገልጿል። በኤሌክትሪካል ኢንጂነሪንግ ትምህርቷን ያጠናቀቀችው ዙፋን ወሰንሰገድ ከእለቱ ተመራቂዎች አንዷ ናት።
በ5 አመት መመረቅ ሲኖርብኝ በ8ኛ አመታችን ነው እየተመረቀ ያለነው አሁን እና ብዙ ችግር ደርሶብናል። ጊዜያችንን መሆን ባለብን ጊዜ ላይ አልሆንበትም እና እሱ ነገር ተጽዕኖ አለበት። ትግራይ ውስጥ ነው ያሳለፍኩት። ህይወትህን ማጣት የምትችልበት ሲቹዌሽን ነበር። በእድል ሆኖ ነው እኛ እንደዚህ ተርፈን ለእንደዚህ ቀን የበቃ ነው።
ክልሉን መነሻ አድርጎ ለ2 አመታት በተካሄደው ጦርነት ወቅት ያሳለፈቻቸውን ችግሮች ተቋቁሞ በስነ ልቦና ራሷን ለትምህርት ዝግጁ በማድረግ ለመመረቅ እንደበቃች ዙፋን ትገልጻለች።
ከባድ ቢሆንም ግን የግድ ላይፍን ማስቀጠል ስላለብን ያው ግድ ተደርሰን ያው ገባን ወደ ግቢ። ጓደኞቼ እህቶቼ ምናምን ብዙ አሉ። ከኔ ጎን ቁጭ ብለው ሲማሩ የነበሩ ጓደኞቼ እና እነሱ አሁን የሉም። በጣም የሚያሳዝን ጊዜ የሚያስጠላ ጊዜ ነበረ። ያው በተመረቁበት ዘርፍ ስራ ለመስራት ተስፋ አደርጋለሁ። ሁሉም በየአቅሙ ማድረግ የሚጠበቅበት ነገር ማድረግ አለበት።
በጦርነት ወቅት ከትግራይ ኃይሎች ጎን ተሰልፎ ሲዋጋ እንደነበረና በግራ እግሩ ላይ ጉዳት የደረሰበት ኃይለ ገብርኤል ገብረመድህን ሌላው የዕለቱ ተመራቂ ነው።
ወቃይ እግሬ ጸገማይ እግሬ ማለት ህክምና ከተተለፈው
በጦርነቱ ግራ እግሬ ላይ ተመትቼ አሁንም ህክምናዬን እየተከታተልኩ ነው። የትግራይ ህዝብ ካለፈበት መከራ አንጻር እኔ ከነጉዳቴ ወደ አቋረጥኩት ትምርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ። ትምርቴን በተሻለ ሁኔታ አጥንቻለሁ። ሰላም ሆኖ ትምርት መጀመሩ ለቀጣዩ ትውልድ ጥሩ እድልን ፈጥሯል። ምረቃው የተካሄደ ያለው ብዙ ጓዶቼን ባጣሁበት ሁኔታ በመሆኑ ደስታዬም ግማሽ ነው።
ተመራቂው ኃይለ ገብርኤል ቀሪ ህክምናውን በሚገባ ተከታትሎ በቀጣይ በሚሰማራበት የመምህርነት ሙያ የተሻሉ ተማሪዎችን ለማፍራት እንደሚጥር አመልክቷል። ለመመረቅም የበቃ ነው ሰላም በመስፈኑ ነውና ሰላሙ ሙሉ ሊሆን ይገባል ሲልም አክሏል።
ሰላም ተጀምርን በቲ ፖለቲካው ድርድር ስለዚህ ንሱ ጠንክርን ፈጸም
በፖለቲካው ድርድር ሰላም እየመጣ ነው። ይሁንና ሙሉ ስላልሆነ መጠናከር ይኖርበታል። በህዝባችን ውስጥ ችግር አለ። በርሃብ የሚሞት የተፈናቀለም ህዝብ አለ። መጪው ጊዜ ሰላሙ ሙሉ የሚሆንበትና የተፈናቀለው ወደ ቀዬው የሚመለስበት እንዲሆን እመኛለሁ።
ቤተልሔም ወርቀልኡል የተባለች ሌላዋ ተመራቂ ተማሪ ከእርሷ ጋር መመረቅ የሚገባቸውና በጦርነቱ ጊዜ ህይወታቸው ያለፈ ተማሪዎች ጓደኞቿ እንደነበሩ ትናገራለች። ጦርነቱም ከእድሜ ዘመኔም ላይ 3 አመታት አክስሮኛል ስትል ቁጭቷን ትገልጻለች።
2009 መቀሌ ዩኒቨርሲቲ ተቀላቀል 2013 ግራጁዌት ማድረግ ነበረብኝ። ተጠራው ሁኔታ ፕሮጀክት አላረከም 3 አመት ከስራና አጉል እድሜ ነው። በዛ ላይ በሴትነት ሲሆን ከባድ አባዝ ሴቶች ትምህርት አቋርጠው ወደ ትዳርና ምናምን ያመጡና ከባድ ነው። 3 አመት ከባድ ነበር። ህይወታችን ለመትረፍ ብቻ ነበር እናሰው እንጂ ለትምህርት ያን ያለን ተማል ነበርን ይጀምራል ብለን እናስብ ተማሪዎችም አልነበረም። እና መጀመሩ በጣም አሪፍ ነው። ዋናው ነገር ህይወታችን መትረፍ ብቻ ነው። እንደን ተማሪዎች በጦርነት ምክንያት ህይወት የሉ እኛ ጋር ቢመረቁ ደስ ይለን ነበር።
ከመቀሌ ዩኒቨርሲቲ በተመረቀ ችበት የሲቪል ኢንጂነሪንግ ሙያ ተሰማርታ ለመስራት እንደምትሻ ቤተልሔም አያይዛ ገልጻለች። አማኑኤል ከሐሳይ የተባለ ሌላ ተመራቂ ደግሞ
እኔ አሁን የ2009 ባች ነኝ። 2013 ግራጁዌት ማድረግ ነበር ግን አሁን ግራጁዌት ያደረኩበት በጦርነቱ ምክንያት 3 አመት ላግ አድርጌያለሁ። 2016 ነው የተመረቅኩት ያለሁትና ይሄ ጦርነት ህይወቴን ሊሆን ይችላል ላይፌም ሊሆን ይችላል ብዙ ነገር ችግር ገጥሞኛል። አብ 3 አመት ማለት ቀላል አይደለም። በ3 አመት ብዙ ነገር ትምህርትም ሊሆን ይችላል የሥራ ሁኔታም ሊስተካከል የነበረበት ጉዳይ ነበርና ብዙ ችግር ገጥሟል።
የመቀሌ ዩኒቨርሲቲ የሰሜን ኢትዮጵያው ጦርነት በተጀመረ በሁለተኛው ወር ማለትም በ2013 ዓመተ ምህረት ታህሳስ ወር ላይ ተማሪዎችን አስመርቆ እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
መምህራን ስራ በማቆማቸው ጠምባሮ ልዩ ወረዳ ትምህርት እንዳልተጀመረ ተገለጸ። በማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ ለተከታታይ 3 ወራት ደሞዝ ያልተከፈላቸው መምህራን ስራ እንዳቆሙና የዘመኑ የመማር ማስተማር ሂደትም እስካሁን ድረስ እንዳልተጀመረ መምህራንና ወላጆች ለአሜሪካ ድምጽ በስልክ ተናግረዋል። የክልሉ ትምህርት ቢሮ ኃላፊ አቶ አንተነ በፈቃዱ ችግሩ በሌሎችም አካባቢዎች መኖሩንም ነው በበጀት እጥረትና በተያያዥ ምክንያቶች የተፈጠረ ነው ሲሉ ተናግረዋል። ለመፍትሄውም ከዞኖቹ የስራ ኃላፊዎች ጋር እየመከሩ እንደሆነ ነው ያስታወቁት። ጠምባሮ ልዩ ወረዳ ወላጆችና ተማሪዎች ደግሞ በልዩ ወረዳው ተማሪዎች ከትምህርት ገበታ ውጪ እንደሆኑና በትምህርታቸው ወደ ኋላ እየቀሩ ናቸው ሲሉ ቅሬታቸውን አሰምተዋል። በሌላ በኩል የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ባለፈው ሳምንት ለአሜሪካ ድምጽ በሰጡት ቃል መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥም ጠይቀዋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው።
በማዕከላዊ ኢትዮጵያ ክልል በጠምባሮ ልዩ ወረዳ ነዋሪና መምህር እንደሆኑ የገለጹና ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ አስተያየት ሰጪም ደሞዛቸው በወቅቱ እንዳልተከፈላቸውና በዚህም ምክንያት ስራ እንዳቆሙ ለአሜሪካ ድምጽ ተናግሯል።
ትምህርት ያልጀመረበት ምክንያት በእርግጥ እስካሁን ድረስ የሶስት ወር ደሞዝ አላገኘንም። መምህራን ኑሮ አቅቷቸው አልጋቸውን፣ ንብረታቸውን፣ ሞባይላቸውን፣ ሱሪያቸውን እየሸጡ ነው ያሉት። ትምህርት እስካሁን ድረስ ያልጀመረበት ዋነኛው ምክንያት የደሞዝ አለመከፈል። ደሞዙ ሊከፈል ያልቻለው ደግሞ እዚህ ጋር መምራት ያልቻለ ብቻ አልቻሉም። ወረዳው ያሉ አስተባባሪዎች ደሞዝ ይላካል ከክልል የሚላከውን ገንዘብ በውሉ አበል ያወጡታል በአንድ ቀን እና እንደዚህ ያረጉኛ ችግር ውስጥ አስገብተውናል። ተማሪ ወላጆች ብዙ ሺህ የሚቆጠሩ ህጻናትን ጭምር ቤት ናቸው። ተማሪ ደግሞ ወደ ተለያዩ ሱስ አላስፈላጊ ጫት፣ ሌላ ሀገር በተለይ አካባቢ የተለመደው ወደ ስደት የተለያዩ ሀገሮች እየሄዱ ናቸው። እኔም መምህር በመሆኔ በጣም ችግር ላይ ያለሁት የሚባላ የሚቀመጥ ነገር የለም። መተዳደሪያ ያደረግነው ሌላ ነገር ትርፍ ስራ የለንም።
በተመሳሳይ ስጋት ማንነታቸውን ከመግለጽ የተቆጠቡ ሌላው መምህርም አስተያየታቸውና ቅሬታቸውን ገልጸዋል።
መሰረታዊ የደሞዝ ችግር ነው እንግዲህ ከትምህርት በተለይ ከትምህርቱ ጋር ተያይዞ ያለው። ሌሎች ተጓዳኝ የልማት ችግሮች ከዚህ ከፖለቲካ ምላሽ ከሚፈልጉ ጥያቄዎችም ጋር ከሌሎች ጋር ተያይዞ ሌሎች ችግሮች አብረው በውስጡ ቢኖሩም ግን አሁን በዋናነት ስራው እንዲስተጓጎል እያደረገ ያለው ደሞዝ ነው።
የልዩ ወረዳው ትምህርት ቤቶች ተማሪዎች በበኩላቸው መስከረም እንደጠባ ወደ ትምህርት ቤት መግባት እንደነበረባቸው አስታውሰው አሁን ግን ወደ ትምህርት ገበታቸው ሳይመለሱ ከሁለት ወራት በላይ የትምህርት ጊዜ እንደባከነባቸው ጠቅሰው ቅሬታቸውን ገልጿል። አስተያየት ከሰጡን ተማሪዎች ውስጥ በብዙ ነገር ወደ ኋላ ቀርተናል የሚለው ተክሎ ታደሰም ከትምህርት ገበታ እንዲርቁ መደረጋቸው ክፉኛ የመበደል ስሜት እንዳሳደረባቸው ይናገራል።
ያው ያርፈደል ልጆች ነን፣ ወላጆቻችን ቤት ላይ እስካሁን ቤት ነው ያለነው። ያው እዚህ በኋላ ተምረንም እንዳሳለ ምን ግምትም የለን። ምን እንሰራለን? የዞርንም ዙረት በውስጥንም ገብተን የዞርንም እንውለው እንሰራው ስራ የለን። ብንማርማ እስካሁን እኮ ሌላ ጋር ስንሰማ ትምህርት ጀምሯል፣ እኛ ጋር ከዛሬ የለም። እኛ እንግዲህ ዕጣ ፈንታችንም አናገኝም እንደምንሆን።
የ9ኛና የ10ኛ ክፍሎች ተማሪዎች የሆኑ በቤት እንደተቀመጡ የተናገሩት አቶ አባቴ ጌታሁን የተባሉ ወላጅ አባት ለችግሩ መፍትሄ የሚያፈላልግ አካል አጠናላሉም።
ከመስከረም ወዲህ ትምህርት ባለው ነገር ተጀምሮ አያውቅም። ልጆች ትምህርት ቤት ሄዶም አያውቁም። ከዛ ቀጥታ ወዲህ ጉልበት ስራና ሌላ ጋር እየሄዱ ነው ያሉ። ስለዚህ በዚህ ምክንያት ለመምህራንም ደሞዝ አልተከፈለም። በዚህ ምክንያት እንግዲህ ያው ተማሪም በሀገር እንዳለ አይታወቅም። እንግዲህ አሉ ማለት አይቻልም። ብዙ ተማሪዎቹ ለስደት ለጉልበት ብዙ ዋጋ ምናምን እየተጋለጡ ስለሆነ ትምህርት እስከዛሬ ተጀምሮ አይታወቅም። እንደ ጠንባሮ ልዩ ወረዳ እየተወዱ ነው ሳይማሩ። እንግዲህ አንድና አንድ ስቴል ትምህርት አልተጀመረ ማለት ከባድ ነው። እንግዲህ ያው ትውልዱ ወደ ጨለማ እየሄደ ነው ማለት ነው። ትምህርት ስላልተጀመረ ማህበረሰቡም እንግዲህ ያው ምንም ማድረግ አይችልም። እንግዲህ ያው ደሞዝ ካልተከፈለ አንዋም ደግሞ ክላስ ግቢባ ማለትም ያው ከባድ ነው። እርሶም ያውቃሉ። በዚህ ምክንያት እንግዲህ ያው መፍትሄ አቅጣጫ የሚሰጠንም ሰው የለም። እንግዲህ ያው ተማሪም ወደ ጨለማ እየሄደ ስለሆነ ዞር ብሎ የምጠይቅም ከፊት ያለው አመራሮችም የሉም። ስለዚህ በዚህ ምክንያት እንግዲህ ያው ወረዳው ችግር ውስጥ እንዳለ ነው።
የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱም በደሞዝ አለመከፈል የተነሳ የጠንባሮ ልዩ ወረዳን ጨምሮ እንደ ሀዲያ ዞን ባሉ ሌሎችም አካባቢዎች የዘመኑ የመማር ማስተማር ሂደት እንደተቋረጠ አምነዋል። የችግሩ መንስኤ የበጀት እጥረትና ተያያዥ ምክንያቶች እንደሆኑ አስረድተዋል። አቶ አንተና ያይዞም ችግሩን ለመፍታት ጥረት እየተደረገ ነው ብሏል።
ለእንተምት ነው የዞኖቹ የገዢ ማመንጨት አቅም ነው ያን በአግባቡ ደግሞ የተሰሰሩት ነው። አጠቃላይ በመሰረታዊ የበጀት እጥረት
ነሐሴ፣ መስከረምና ጥቅምት ነው ብዙ ጊዜ አልተከፈለን የሚሉት እና አዲስ ዓመት ነው። እንዴት በጀት ተከሰተ?
ያው የቆየ ነገር አለ። በነገራችን ላይ ማዳበሪያ ዕዳ አለና የማዳበሪያ ዕዳ የዛሬ 5-7 ዓመት የነበረ ዕዳ ነው እና ያ ዕዳ ሲቆረጥ በየጊዜው ደግሞ የበጀት ጥረት ሲገጥም የካሽ ጥረት ሲገጥም ወረዳዎች ይበደራሉ። ሲበደሩ ያ ብድር ያው እየተከማቸ ይመጣ ማለት ነው እና አሁን ዛሬ ደግሞ ያ ብድር ዕዳው ከፍ እያለ ይመጣ ከዛ ጋር በተያያዘ በዋናነት
የጠንባሮ ልዩ ወረዳም ማዕከላዊ ኢትዮጵያ ክልል ባለፈው ነሐሴ 13 ቀን 2015 ዓ.ም ከተቋቋመ በኋላ ከከምባታ ጠንባሮ ዞን ተነጥሎ ለብቻው ተደራጀ አዲስ ልዩ ወረዳ ነው። የልዩ ወረዳው አስተዳደርና የትምህርት ጽህፈት ቤት ኃላፊዎችን በጉዳዩ ላይ መረጃና አስተያየት እንዲሰጡን ለመጠየቅ ብንሻም ልናገኛቸው አልቻልንም። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲም ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለወራት ደሞዝ ያልተከፈላቸው መምህራን ያቀረቡትን ቅሬታ ማህበሩ ተቀብሎም ለትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ማቅረቡን ተናግሯል። የደሞዝ መቋረጥ የመምህራኑን ህይወት ከማናጋት አልፎም የትምህርት ስርዓቱን ይጎዳል ያሉት ዶክተር ዮሐንስ ጉዳዩ የመንግስትን አስቸኳይ መፍትሄ እንደሚሻ አሳስቧል። በዚሁ ክልል በሀዲያ ዞን የሚገኙ መምህራንም ለወራት ደሞዝ ስላልተከፈላቸው በችግር ላይ እንደሚገኙ ቀደም ሲል የአሜሪካ ድምፅ መዘገቡ ይታወሳል። የኢትዮጵያ መምህራን ማህበርም የመምህራኑን አቤቱታ ከዞኑ ትምህርት መምሪያ እንደተቀበለ አረጋግጧል። በጉዳዩም ላይ እንደተወያየበት ያስታወቁት የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም ሁኔታው ተገቢነት የለውም ሲሉ ተችተውም ነበርም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
ከቀድሞቹ የዩናይትድ ስቴትስ ቀዳማዊ እመቤቶች መካከል አንዷ የሆኑት ሮዝሊን ካርተር በ96 ዓመታቸው በትላንትናው ዕለት አይነት ከዚህ ዓለም በሞት ተለይተዋል። በዋይት ሃውስ በኋላ ጤናና ዲሞክራሲን በአለም ዙሪያ ለማስፋፋት ከባለቤታቸው የቀድሞ ፕሬዝዳንት ጂሚ ካርተር ጋር ኦን ያደረጓቸው በርካታ ፍሬያማ ክንውኖችን ጨምሮ ህይወትና ስራቸውን በስፋት የተከታተለው የአሜሪካ ድምጹ ኬን ፋራባ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል።
ኤሌኖር ራዝሊን ስሚት ካርተር ለአውሮፓውያን የዘመን አቆጣጠር ነሐሴ 18/1927 በፕሌንስ ጆርጂያ ተወለዱ። ራዝሊን ያደጉት ጂሚ በሚለው ስማቸው ይበልጥ ከሚታወቁት የአካባቢው የኦቾሊኒ አምራች ገበሬ ልጅ ከሆኑት ጄምስ ኤርል ካርተር ጁኒየር ጋር የቅርብ ትውውቅ ኖሯቸው ነው።
እኔ የትንሽ እህቱ ጓደኛ የሆንኩ የ11 ዓመት ልጅ ነበርኩ። ከርሱ ጋር ሆናለሁ የሚል ህልም እንኳን ኖሮኝ አያውቅም።
እንደ አውሮፓውያን ዘመን አቆጣጠር ሐምሌ 7/1946 እዚያው ፕሌን ውስጥ ተጋብተው ጆን ጃክ ካርተር፣ ጄምስ ኤርል ካርተር ሶስተኛ ወይም ቺፕና ጄፍ የተባሉ ሶስት ወንዶች ልጆችና በመጨረሻም በ1967 የተወለደችውን ኤሚ የተባለች ሴት ልጅ አፈሩ። ከ1946 እስከ 1952 ባሉት ዓመታት የቨርጂኒያ፣ ሃዋይ እና ካሊፎርኒያ ክፍለ ግዛቶችን ጨምሮ በተለያዩ አካባቢዎች የባህር ኃይል ባልደረባ ሆነው ያገለገሉት ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1953 ወላጅ አባታቸው ባረፉበት ወቅት የኦቾሎኒ እርሻ ንግዳቸውን ተረክበው ለማስተዳደር ቤተሰባቸውን ይዘው ወደ ትውልድ አካባቢያቸው ፕሌንስ ተመለሱ።
But he got up one morning and I said, "Where are you going?" He said, "I'm going to see who's going to run for the state senate."
ታዲ አንድ ቀን በማለዳ ተነስቶ ለመውጣት ሲዘጋጃጃይቼ ወዴት ልትሄድ ነው ብዬ ስጠይቀው የግዛታችን እንደራሴ ለመሆን የሚወዳደረውን ሰው ለማየት ነው አለኝ።
ካርተር በመርጫው ድድር አሸንፈው በመጨረሻው በ1971 ከጆርጂያ ክፍለ ግዛት አገረ ገዢ መኖሪያ ቤት ያደረሳቸውንና ብሎም በ1977 ከዋይት ሃውስ ያዘለቃቸውን የፖለቲካ ህይወታቸውን ጥርጊያ እንዲህ ነበር የጀመሩት። ፕሬዝዳንት ካርተር ባለቤታቸው ባስተዳደራቸው ውስጥ የነበራቸው ሚና የጎላ እንዲሆንም በእጅጉ አበረታተዋል። በአንጻሩ ታዲያ ራዝሊንም የቀዳማይ መቤትነት መድረካቸውን በመጠቀም ለሰዎች አእምሮ ጤና መጠበቅ በትጋት ተንቀሳቀሱ። በኢራን የተፈጸመው የአሜሪካውያን እገታ ያስከተለው ቀውስ እንደ አውሮፓውያን የዘመን አቆጣጠር በ1980 ካርተር በፕሬዝዳንታዊ ምርጫው እንዲሸነፉ አስተዋጽኦ ማድረጉን ተከትሎም ፕሬዝዳንት ካርተርና ባለቤታቸው ተከታዩን የህይወታቸውን ምዕራፍ ለማቀድ በ1981 ወደ ፕሌንስ ጆርጂያ ተመለሱ።
He said we can have a place kind of like Camp David where we can negotiate a peace agreement. So that was the germ of the idea for the Carter Center.
ለሰላም ስምምነት የሚደረጉ ድርድሮችን የምናካሄድበት እንደ ካምፕ ዴቪድ ያለ ቦታ ሊኖረን ይችላል አለ። ያ ነው እንግዲህ ለካርተር ማዕከል መወጠን መነሻ የሆነው ሐሳብ።
በዓለም ዙሪያ የተካሄዱ ከመቶ በላይ ምርጫዎችን የተከታተለው የካርተር ማዕከል በምዕራቡ ዓለም ብዙም በማይታዩና በተዘነጉ በሽታዎች የሚሰቃዩ በሚሊዮኖች የተቆጠሩ ሰዎች ሕክምና እንዲያገኙ አድርጓል። ጂሚና ራዝሊን ካርተር በዩናይትድ ስቴትስ ታሪክ ለረጅም ዓመታት የቆዩ ፕሬዚዳንታዊ ጥንዶች ነበሩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸው መሰናዶች ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን ጤና ነው። በድሬዳዋ ባህሪው የተቀየረ የደንጌ ትኩሳት ወረርሽኝ በከተማ አስተዳደሩ በርካቶችን ለከፋ የጤና አደጋና ችግር እየዳረገ እንደሆነ ተገለጸ። የጤና ባለሙያዎች ለአሜሪካ ድምጽ እንደገለጹት አስቀድሞ ከሚታወቁት የደንጌ ትኩሳት ምልክቶች የተለዩ ሁለት አይነት የበሽታው ምልክቶች በመታየት ላይ ይገኛሉ። በዚህም በርካቶች እንደቀድመው በየቤታቸው ራሳቸውን ከማስታመም ይልቅ በጤና ተቋማት አልጋ ይዘው ለመታ ከመን እንደተገደዱና አንዳንዶቹም ለህልፈተ ህይወት እንደተዳረጉ ተመልክቷል። ችግሩን ያልካደው የከተማ አስተዳደሩ ጤና ቢሮ የማቾችን ቁጥር ግን ከመግለጽ ተቆጥቷል። አዲስ ቸኮል ተጨማሪ አለው።
በድሬዳዋ ከተማ አስተዳደር ከወትሮ የተለየ ምልክት የሚታይባቸው የደንጌ ትኩሳት ህሙማን ቁጥር እየጨመረ እንደሆነ ህሙማንና የጤና ባለሙያዎች ለአሜሪካ ድምጽ ተናግረዋል። ባለሙያዎቹ እንደጠቆሙት በወረርሽኝ ደረጃ እንደተከሰተ የተገለጸው የደንጌ ትኩሳት ባህሪው የተቀየረ ነው። በደንጌ ትኩሳት ከተያዙት የከተማ ነዋሪዎች መካከል ኡባደም አንዷ ነች። የሆስፒታል አልጋ ከያዘች 10ኛ ቀኗን እንዳስቆጠረች ትናገራለች።
በጣም ራሴን ያመኛል። ሼክ ያደረገኛል።
እንደጠቀሰው
በጣም በትንሽ ጊዜ ራሴን ይዤ መቆጣጠር አልችልም። በእግሬ መሄድ አልችልም። ግን እያልፎ አልፎ ነው እንደዚህ የሚያመኝ። ደህና ነኝ አሁን አልሐምዱሊላ።
ስንት ቀንሽ ነው አልጋ ይዘህ ከተኛሽ?
10
በደንጌ ትኩሳት ስትታመም የመጀመሪያ እንዳልሆነ የምታወሳው ኡባ ሰሞኑን ያጋጠማት ህመም ግን ከፊቱ የተለየ እንደሆነ ትናገራለች።
በፊት ትኩሳትና በቃ ምግብ አይበላልኝም ሁለት ቀን። ከዛ በኋላ እኔም በምግብ ቀለለ ምግብ በላለሁ። ግን አሁን ምንም አቅቶኛል። ምግብ ፈሳሽ ምንም የለም።
በድልጮራ ሪፈራል ሆስፒታል የውስጥ ደዌ ስፔሻሊስት የሆኑት ዶክተር አቤል መልካሙ ክረምቱ እንደወጣ ያሉት ወራት ብዙ ጊዜ ወረርሽኝ የሚከሰትባቸው እንደሆነ ያስረዳሉ። የደንጌ ትኩሳትም ከወረርሽኞቹ አንዱ እንደሆነ ዶክተር አቤል ጠቅሰው ምልክቶቹ ግን ለወትሮ ከተለመዱት የተለዩ ናቸው ይላሉ።
በሽታው ከወባና ከሌሎች ትኩሳት አምጪ ነገሮች ጋር ስለሚመሳሰል ሰዎች በአካባቢያቸው ሄደው እንደው አይነት ገዳይ በሽታ እንዳይሆን ብቻ ካረጋገጡ በኋላ ራሳቸውን ፈሳሽ በመውሰድ በማረፍ ጥቀለል ያሉ ነው ማስታከሻዎች የተጓዳኝ ጉዳት የሌላቸውን በመውሰድ ይሄዳል ነበር። አሁን ግን ከተያዙት ሰዎች አብላጫዎቹ በጤና ተቋም ውስጥ አድሚትድ ሆኖ መታከም አስፈልጓቸዋል። አልጋ ይዘው መታከም አስፈልጓቸዋል ለጥቂት ቀናትም ቢሆን። ምክንያቱም ሁለቱ ከፍተኛ የሆነ ደንጌ የሲቪር ደንጌ የተባባሰ ደንጌ ምልክቶች በብዛት ይታያሉ ከቀድሞው አንፃር። እነዚህ ሁለቱ ምንድነው? ደንጊ ሾክ ሲንድሮም በከፍተኛ ሁኔታ የደም ግፊት መቀነስና ደንጊ ሄሞሎጂክ ፊቨር በከፍተኛ ሁኔታ የመድማት ነው። እነዚህ የሚደሙ ነገሮች የሚደሙ ቦታዎች እንግዲህ አንዳንዶቹ ቀላል ቦታ ሊደሙ ይችላል። ለምሳሌ እንደ ነሰር እንደ ልድ መድማት መርፌ የተወጋበት ቦታ እንደ መድማት ይሆናል። አንዳንዶቹ ደግሞ ከበድ ያሉ ቦታዎች ሊደሙ ይችላሉ። ለምሳሌ ጭንቅላት ውስጥ ደም እንደ መድማት ያው ፕላትሌት በዋነኛነት በጣም ይቀንሳል። ፕላትሌት ደግሞ ከደም አይነቶች ስራው ሰዎች ሲደሙ እንዳይደሙ ማድረግ ነው። ስለዚህ እሱ አንደኛ ቁጥሩ በጣም ይቀንሳል። ሁለተኛ ደግሞ በአንዳንድ ህመም ማስታገሻዎች እንደ ዳይክሎፌናክ ባሉ ህመም ማስታገሻዎች ደግሞ ስራቸው ይዳከማል።
የድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድም የደንጌ ትኩሳት በድሬዳዋ ከተማ አስተዳደርና በአፋር ክልል እንደተከሰተ አረጋግጠዋል። ሆኖም ዘንድሮ የተለየ የደንጌ ትኩሳት ምልክቶች እንደታዩና አብዛኞቹ ህሙማንም አዳጊዎችና ወጣቶች እንደሆኑ ምክትል ኃላፊው ገልጸዋል። ህሙማኑን የሚያስተናግዱ የሆስፒታል አልጋዎች እጥረት እንዳጋጠመም አቶ ሰይድ አክለው ተናግረዋል።
ብሊዲንግ የሚያርፍበት ሁኔታዎች አሉና ይህንን ከባለፈው አመትና ከዚህ ወዲህ የለየበት ሁኔታ ነው። ሁለተኛ ደግሞ ቀድሞ የነበሩ አብዛኛው አድሚት አይሆኑ ነበር፣ እየታከሙ ተቋማት እየሄዱ ነበር። አሁን ወደ ተቋማት የአልጋ መያዝ እስከ አልጋው ሞልቶ ወደ በረንዳ ድረስ ሰው እንትን እያደረገ ስላለ ሲሪየስ ነገር ወዲህ በጣም ራስ ምታት እየጨመረ ትኩሳት መይበርግ ትኩሳት በጣም ኃይለኛ ሆኖ ይመጣበት የሰውነት መቆጣጠር ወዲህ ከወጋ በአካባቢ ላይ ነገር አለመነሳ እነዚህ ነገሮች ሁሉ ችግሮች አሉና ይህን አንዱ ታሳቢ ያደረገው ከባለፈው ለየት ያለበት ነገር አሁን ናሙና ልከናል። ወደ ደቡብ አፍሪካ ናሙና ተልኳል። ሌላ ችግሮችም ሊኖሩ ይችላሉ ብለን ተጠራጥረን ናሙና ከተላከብረ ወዲህ ደንጌ ነው የሚያሳዩት ናቸው።
ይሁን እንጂ አቶ ዮሴፍ በበሽታው ለህመምና ለሞት የተዳረጉ ነዋሪዎችን ቁጥር ከመጥቀስ ተቆጥበዋል። ወረርሽኙ የተወሰነ ጊዜ ቆይቶ የሚጠፋ ነው የሚሉት የውስጥ ደዌ ስፔሻሊስቱ ዶክተር አቤል መልካሙ እስከዚያው ሊወሰዱ ስለሚገባቸው የጥንቃቄ እርምጃዎች የሚመክሩት አላቸው።
ጤና ቢሮም ያለፈ መልቲ ሴክቶሪያል የሆነ ኢንቫይሮንመንታል ስራ መሰራት አለበት። በዋነኛነት ብሪዲንግ ሳይት ማዳረቅ ያስፈልጋል። ካየ የዝናብ ወቅት እንዳለፈ ነው በሽታው ወረርሽኝ የሚመጣው በውሃ በያዙ ቦታዎች። ስለዚህ ሁሉም ሰው እንደ ከተማ እኛ ከተማ በዚህ ጥሩ ኤግዛምፕል ነው፣ ያው ከላይ ያለው ኮሚትመንት ጥሩ ነው። ግን ሁሉም ሰው ግለሰብ እያንዳንዱ ቤት ሊደርስ አይችልም ይሄ። ስለዚህ ሁሉም ሰው በየቤቱ በየአካባቢው ያለውን ማድረግ አለበት። ፕሪቨንሽኑ ከግለሰብ ትንሽ ማለፍ አለበት። ሌላው በዚህ በወረርሽኝ ጊዜ የሚመከሩ ነገሮች አሉ። አንደኛ እጅጌ ሙሉ ልብሶች መልበስ፣ እንደ ስሊፐር ያሉት ነገሮች አለማድረግ፣ ያው ቢንቢ እንዳይነድ ማድረግ ነው። ሌላው ያው ይሄን ሁሉ አልፎ እንግዲህ ህመም ከተሰማ አሁን ወቅቱ ምንድን ነው? ይልክ ክረምት ወቅት አይው ረሽኝ ወቅት ነው ያው አሁን ያበቃ ነው የሚለው ብቻ የሚፈልገ ቢረዝም ሶስት ወር በላይ ረሽኝ ያረዝምና ይሄ ወቅት የሌሎች ረሽኝም መከተል ኮንኮሚታንት ሊሚከሰቱ አሉ። ለምሳሌ ወባ ደግሞ ገዳይ ነው፣ ምልክቱ በጣም ተመሳሳይ ነው። ስለዚህ ሰዎች ጤና ጣቢያዎች ሄደው ምርመራ ማድረግ አለባቸው። ቀደም ያለው
ከጥቅማቸው ጉዳታቸው የባሰ እንደሆነ የተገለጹትን የህመም ማስታገሻ መድኃኒቶች አስመልክቶም የውስጥ ደዌ ስፔሻሊስቱ የሚሉት አላቸው።
አንቲፔን እንግዲህ በግድ የሚወስዱ ሰዎች ያው እድን አይመከርም። አንደኛ ለአቢዩዝ የተጋለጡ ናቸው። ኮመንሊ የሚወሰዱት አንቲፔኖች ዳይክሎፌናክ፣ ኢቡፕሮፌን፣ ሪጎፌን እና ይባል ማለት ነው ወደ ካውንተር የሚሸጡ ናቸው። እነሱ ዋናው የደንጊ ኮምፕሊኬሽን ዋናው ገዳዩ እንደነገርኩ ብሊዲንግ ነው፣ ሁለተኛ ሾክ ነው። ስለዚህ ብሊዲንጉን ያባብሳሉ። ስለዚህ እነዚህ አይመከሩም። ያው በተለይ ካለ ሐኪም ፈቃድ እንዲወሰዱ አይመከሩም። ምክንያቱም በሽታው እንደ 7 ቀን ምናምን ስለሚቆይ ሰዎች አንድም ራሱ ወስደውም አያውቁም። ሲያማቸው ይወስዳሉ፣ ስለሚያስታግስላቸው ሲያማቸው ይወስዳሉ። ይሄ ደግሞ ብሊዲንግን ያስተዋሳል፣ እስከ ሞትም ሊያደርስ ይችላል። እንደው በጣም ቢሰጥ እንኳን አንዳንድ መድኃኒቶች ሐኪሞች ሪኮመንድ ስለሚያውቁ በሚመክሩት መሰረት ነው መሰጠት ያለበት።
ሌላ ከተማ አስተዳደር ጤና ቢሮ ህብረተሰቡን በማስተባበር ውሃ ቆርቦታዎችን በማድረግ የመከላከል ስራዎችን እየሰራ እንደሆነ ይገልጻል። በዚህም የህሙማኑ ቁጥር እየቀነሰ እንደሆነ አመልክቷል። የደንጌ ትኩሳት ከ10 ዓመት በፊት ለመጀመሪያ ጊዜ በድሬዳዋ የተከሰተ እንደሆነ ሲታወስ፣ ከዚያን ጊዜ ወዲህ አልፎ አልፎ የዝናብ ወቅቶችን እየተከተለ ሲነሳሳ ይስተዋላል። ከ2015 አጋማሽ በኋላና በአሁኑ ወቅት የተከሰተው የደንጌ ትኩሳት ወረርሽኝ ግን ባደረሱት ጉዳት መጠን ከቅርብ ጊዜዎች ሁሉ የከፋ እንደሆነ የከተማ ነዋሪዎች ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮን ከድሬዳዋ።
ዘገባዎቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 ይቀጥላሉ። አሁን ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በዚምባብዌ የኮሌራ በሽታ በከፍተኛ ሁኔታ እየተሰራጨ በመሆኑ የዋና ከተማዋ ሐራሬ ባለስልጣናት መንገዶችን እንዲያጸዱ ትዕዛዝ ተሰጥቷቸዋል። በሌላ በኩል በኬንያ የጣለው ከባድ ዝናብ ያስከተለው ጎርፍና የመሬት መንሸራተት በመላ ሀገሪቱ የሚገኙ በአስር ሺዎች የሚቆጠሩ ሰዎች ላይ ከፍተኛ ጉዳት ያደረሰ ሲሆን በሞምባሳ ወደብ ላይም የጭነት አገልግሎት እንዲቋረጥ አድርጓል። እነዚህና በምሽቱ የአፍሪካ ነክ ርዕሰ ጉዳዮች የተካተቱ ሌሎች ርዕሶችን ይዛ ስመኝሽ ቆየ እንደሚከተለው ያጠናቀረችው ዘገባ ይቀርባል። በዚምባብዌ የወጣቶችና ያዛውንቶችን ህይወት እየቀጠፈ የሚገኘው የኮሌራ ወረርሽኝ በመላ ሀገሪቱ የተስፋፋ ሲሆን እስካሁን 8087 የተጠረጠሩና 1241 በላቦራቶሪ ወይም ቤተ ሙከራ ውስጥ ተመርምረው በኮሌራ በሽታ መያዛቸው የተረጋገጡ ሰዎች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታውቋል። በተጨማሪም 152 ሰዎች በኮሌራ በሽታ መሞታቸውንም መስሪያ ቤቱ ይፋ አድርጓል። ባለፉት ጥቂት ወራት ውስጥ እየቀነሰ የነበረው የኮሌራ በሽታ እንደገና በማገርሸቱም 15 ሚሊዮን ህዝብ ያላት ደቡብ አፍሪካዊቷ ሀገር ከጥቅምት ወር መገባደጃ አንስቶ በሳምንት ከ500 በላይ በበሽታው የተያዙ ሰዎችን እየመዘገበች ትገኛለች። ይህም ከየካቲት ወር ወዲህ የተመዘገበ ከፍተኛ ቁጥር መሆኑን ዓለም አቀፎቹ የቀይ መስቀልና የቀይ ጨረቃ ማህበራት ፌዴሬሽኖች በህዳር ወር ባቀረቡት የአስቸኳይ ድጋፍ መማጸኛ ሪፖርታቸው አስታውቀዋል። ኮሌራ የተበከለ ምግብ ወይም ውሃ በመጠቀም የሚመጣ ውሃ ወለድ በሽታ ሲሆን ሕክምና ካልተደረገለት በሰዓታት ውስጥ ሊገድል እንደሚችል የዓለም ጤና ድርጅት መረጃ ያሳያል። ምንም እንኳን ብዙ ፈሳሽ ውሃ መውሰድን ጨምሮ በቀላሉ ሊታከም የሚችል በሽታ ቢሆንም በሽታው የሚፈጥረው ኢንፌክሽን እጅግ አደገኛ በመሆኑ በፍጥነት ለሞት ያደርሳል። የዚምባብዌ የጤና ሚኒስትር ዳግላስ ሞምብሾራ ስለ ሁኔታው ለአሶሲየትድ ፕሬስ ያስረዱ፣ ሁሉም ቆሻሻ መሰብሰቡን ማረጋገጥ አለብን። ሁሉም ህገወጥ የጎዳና ላይ ነጋዴዎች መነሳታቸውን ማረጋገጥ አለብን። ማስጠንቀቂያ ሰጥተናቸዋል። ኃላፊነቱንም ለከተማው ሰጥተናል። እርምጃ የማይወስዱ ከሆነ መንግስት ጣልቃ ይገባል ብለዋል።
There are a lot of things that are going to take place. We want to make sure that all the garbage is collected. We want to make sure that all this illegal.
የከተማው ምክር ቤት በቆሻሻው ሃይ የሚለሙትን ህገወጥ ማሳዎች እንዲያስወግድም ጠይቀናል። እነዚህ አትክልቶች ለገበያ ይቀርባሉ። አንዳንዶቹም ወደ ምባሬ ሙዚቃ ገበያ የሚወሰዳሉ። በርካታ አትክልቶች ከቆሻሻው ትቦ ከሚወጣው ውሃ ነው የሚመረቱት። ስለዚህ እነዚህ ነገሮች መስተካከላቸውን ማረጋገጥ አለብን።
የዓለም ጤና ድርጅት በየካቲት ወር ባወጣው መረጃ በዓለም ዙሪያ ቁጥሩ እየጨመረ የመጣው በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ መሆኑን አስጠንቅቆ ነበር። የጤና ድርጅቱ መረጃ እንደሚያሳየውም እንደ አውሮፓውያን አቆጣጠር ከ2014 እስከ 2021 ድረስ በዓለም ዙሪያ ከተመዘገበው የኮሌራ በሽታ 21 ከመቶ የሚሆነውና በበሽታው ምክንያት ከሞቱት 80 በመቶዎቹ የሚገኙት አፍሪካ ውስጥ ነው። ወረርሽኙ በተደጋጋሚ በሚከሰትባት ዚምባብዌ ደግሞ በሽታው ከዚህ በፊት ይታይባቸው ከነበሩ ቦታዎች ውጪም እየተስፋፋ ይገኛል። ወረርሽኙ በአሁኑ ሰዓት በሀገሪቱ 10 ግዛቶች ውስጥ እንደሚገኝ የጤና ጥበቃ ሚኒስትሩ ሞምሾራ ኦሁድለት ኮይድዛና ከተሰኘች በሽታው በስፋት ከተከሰተባት ከተማ ሆነው በሰጡት መግለጫ አመልክተዋል። ኮይድዛና ከተማ ውስጥ በሚገኘው ፖሊክሊኒክ በተለይ ለኮሌራ ታካሚዎች ተብሎ በተሰናዳው ድንኳን ውስጥ ከፍተኛ ቁጥር ያላቸው ታካሚዎች ተሰልፈው ከሰውነታቸው የሚወጣውን ውሃ መተካት የሚችል ከስኳርና ከጨው የተዘጋጀ መጠጥ በኩባያ ይሰጣቸዋል። እንደ ኮይድዛናና አጎራባቹ ግሌንቪው ባሉ ከተሞች ውስጥ ያለው የውሃና የንጽህና አጠባበቅ ሁኔታ አካባቢዎቹን ለበሽታ መስፋፋት ምቹ ያደርጋቸዋል። በእንቅስቃሴ በተጨናነቁ የገበያ ማዕከላት ውስጥ ባልተሰበሰቡ ቆሻሻዎች ላይ ዝንቦች ይታያሉ። ከፈነዱ ትቦች የሚወጣው ቆሻሻ ፍሳሽም በጎዳናዎች፣ በመጠጥ ውሃ መስመሮችና በመኖሪያ ቤቶች ጓሮች ይፈሳሉ። በርካታ ሰዎች ጉድጓዶችን በመቆፈር ከቤታቸው የሚወጣው ፍሳሽ ወደ ጎዳና እንዲፈስ ያደርጋሉ። አንዳንዴ የጓራ ተክልቶችም የሚጠጡትን ውሃ ከቆሻሻ ፍሳሽ ያገኛሉ። ጎዳናዎችም እንደ ፍራፍሬ፣ አትክልት፣ ስጋና ሌሎች የበሰሉ ምግቦችን በሚሸጡ ነጋዴዎች የተሞሉ ናቸው። የሐረሬ ከተማ ነዋሪ የሆነችው ካትሪን ማንጎሾ እንደምትለው በርካታ ነዋሪዎች በየቤታቸው ከተዘረጋው ቧንቧ የሚወጣው ውሃ ለወራት ስለሚጠፋ የውሃ ጉድጓዶችን ለመቆፈርና ከፈነዱ ትቦዎች በሚወጣ ቆሻሻ ውሃ የተበከለ ውሃ ለመጠጣት ይገደዳሉ።
ዋናው ችግራችን የውሃ ጥረት ስላለ የምንጠጣውን ውሃ ከተበከሉ የውሃ ጉድጓዶች እንድናገኝ መገደዳችን ነው። ብዙ ሰዎችና ህፃናት ውሃ የሚጠጡት ከእነዚህ የውሃ ጉድጓዶች ነው። ለዚያም ነው ብዙዎቹ በተለይም ህፃናት በኮሌራ በሽታ የሚታመሙት። እዚህ አካባቢ የሚኖሩ ሁሉም ልጆች በኮሌራ በሽታ እየተሰቃዩ ነው። ስለዚህም መድኃኒት ፍለጋ የጨውና የስኳር ውህድ የሆነውን ማከሚያ ለልጆቻችን ለማግኘት እንሯሯጣለን።
በግሌንቪው ከተማ ውስጥ ነዋሪና መንግስታዊ ባልሆነው የማህበረሰብ ውሃ ጥምረት የተሰኘ ተቋም ውስጥ እንደምታገለግለው ጆይሊኛቹሩ ያሉ የአካባቢና የግል ንጽህና አጠባበቅ ባለሙያዎች እንደ አውሮፓውያን አቆጣጠር በ2008 የተከሰተውና ከ4000 በላይ ሰዎች የሞቱበት የኮሌራ ወረርሽኝ ይደገማል ብለው ይሰጋሉ።
As residents we are here, we are very angry with the city of Harare by the way they are doing it. We also blame the city health department. They are not giving people the information they should know.
እንደ ነዋሪ በሐራሪ ከተማ አስተዳደር በጣም ተበሳጭተናል። የከተማው የጤና ቢሮም ለህዝቡ ስለ ኮሌራና ታይፎይድ በቂ መረጃ ባለመስጠት ተጠያቂ ነው። ስላጣዳፊ ተቅማጥም ሰዎች መረጃ የላቸውም። አንዳንዶች የኮሌራ በሽታ ምልክቱ ምን እንደሆነ ወይም ደግሞ ታይፎይድ ምን አይነት የህመም ምልክቶች እንዳሉ ታውቁም። ስለዚህም ሰዎች ምን እንደሆነ ሳያውቁት ታመው እቤታቸው ይቀመጣሉ።
በዚምባብዌ ዋና ከተማ ሐራሬ የተከሰተው የኮሌራ ወረርሽኝ የበርካታ ሰዎችን ህይወት እየቀጠፈ በመሆኑ ያሳለፍነው አርብ የከተማዋ ከንቲባ ያስቸኳይ ጊዜ አዋጅ አውጀዋል። ወደ ኬንያ ስንሻገር በኬንያ የጣለው ከባድ ዝናብ፣ ጎርፍና የመሬት መንሸራተት በመላ ሀገሪቱ የሚገኙ 10000 የሚቆጠሩ ሰዎች ላይ ከፍተኛ ጉዳት ያደረሰ ሲሆን በሞምባሳ ወደብ ላይም የጭነት አገልግሎት እንዲቋረጥ አድርጓል። ኤልኒኖ ከተሰኘው የአየር ሁኔታ ክስተት ጋር ተያይዞ የአፍሪካ ቀንድ አካባቢ ባለፉት ሳምንታት በርካታ ህይወት የቀጠፈ ከፍተኛ የዝናብ መጠን ያስተናገደ ሲሆን በኬንያ የተለያዩ አካባቢዎችም ቢያንስ 46 ሰዎች ህይወታቸው አልፏል። የኬንያ ምክትል ፕሬዝዳንት ሪጋቲ ጋቻጓ ቢያንስ 80000 አባወራዎች ተጎጂ መሆናቸውንና ቁጥሩ በየለቱ እየጨመረ መሆኑን አስታውቀዋል። አክለውም መንግስታቸው ሄሊኮፕተሮችና ሌሎች አስቸኳይ ጊዜ አገልግሎቶችን በመጠቀም እርዳታ ለማድረስና ህብረተሰቡን ለመታደግ ህይወት አድን ምላሽ እየሰጠ መሆኑንም አመልክተዋል። እሁድ ለት ባወጡት መግለጫ ሁኔታው አሁንም ለህይወት አስጊ ሆኖ ቀጥሏል ያሉት ምክትል ፕሬዝዳንቱ ህብረተሰቡ የጎርፉሃ ከመከሰተባቸው ስፍራዎች እንዲርቁና በቆላማ አካባቢዎች ያሉ ቤቶችን ለቀው እንዲወጡ አሳስበዋል። የተራዘመው የዝናብ ጊዜ በመጪው አመት የመጀመሪያውን ሩብ ዘመን ሊዘልቅ ይችላል ተብሎ ይጠበቃልም ብለዋል። አርብ ጠዋት በኳሌ ግዛት በጎርፍ በተጠለቀለቀ ድልድይ ላይ የተወሰደው የኬንያ ገቢዎች ባለስልጣናት ንብረት በሆነው መኪና ውስጥ የሞቱትን ሁለት ተሳፋሪዎች ጨምሮ በባህር ዳርቻው ባሉ አካባቢዎች ባለፈው አንድ ሳምንት ውስጥ 9 ሰዎች መሞታቸውን የኬንያ ባለስልጣናት አስታውቀዋል። የኬንያ ባቡር አገልግሎት በበኩሉ ጎርፍና የመሬት መንሸራተት ወደ ሞምባሳ ወደብና ወደ ናይሮቢ በሚወስደው የጭነት ባቡር መስመር ላይ ያልተጠበቀ መዘግየት ፈጥሯል ብሏል። መንግስት የሚያስተዳድረው የባቡር አገልግሎት ቀዳሜ ዕለት በኤክስ ወይም በቀድሞ አጠራሩ ትዊተር ላይ ባሰራጨው መግለጫ ሁኔታው በሞምባሳ ወደብ ላይ የጭነት ማጓጓዣን እቃ የመጫንና የመውረድ እንቅስቃሴዎችን ጨምሮ መደበኛ የባቡር ስራዎችን አስተጓጉሏል ብሏል። የመሬት መንሸራተት የተከሰተው ከሞምባሳ ወደ ናይሮቢ በሚወስደው መስመር ላይ ሲሆን አደጋው የጭነት ባቡሮችን እንዳይንቀሳቀሱ ቢያደርግም የተወሰኑ የመንገደኛ አገልግሎቶች ግን መቀጠላቸውን መስሪያ ቤቱ አመልክቷል። ሞምባሳ የኬንያ ሁለተኛ ትልቁ ከተማ ሲሆን የወደብና የባቡር ሐዲድ ጭነት አገልግሎቱ ለሀገሪቱ ብቻ ሳይሆን ወደ ባልባለ ሆኖት እንደ ኡጋንዳ፣ ደቡብ ሱዳንና ሩዋንዳ ያሉ አገሮችም አገልግሎት ይሰጣል። የእንግሊዝ በጎ አድራጎት ድርጅት የሆነው Save the Children ሐሙስ ዕለት ባወጣው ሪፖርት በድንገተኛ የጎርፍ አደጋው ምክንያት 16 ህጻናትን ጨምሮ ከ100 በላይ ሰዎች መሞታቸውንና በኬንያ፣ ሶማሊያና ኢትዮጵያ ከ700,000 በላይ የሚሆኑ ሰዎች ከመኖሪያ ቤታቸው መፈናቀላቸውን አስታውቋል።
ለምሽቱ ያዝነው የመጨረሻው ዘገባ ስፖርት ነው። ኬኔዲ አባተ ይቀጥላል።
የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ተመረተ ተካሂዷል። በየአመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው ተካሂደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከጣንስታዛውንት 45000 ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። ታቸውን የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ።
አድማስ ባላለሁ አድማስ ገብረየስ ታጉላለ ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው። 23ቱንም አንድም ሳያነልጠኝ ሩጫለ ምክንያቱም የምፈልገው ነው። የድሜ ባለታለ
ዋሳ ፊትነስ
በ23 አመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው። ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ይሄ የታላቁ ሩጫ ነው። ስለዚህ በአሁን ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው ለኔ ሙሉ ጤናዬ ነው። የእድሜ ባለጸጋ ነኝ ብያለሁ። አሁን 55 አመቴ ነው። ሁላችንም ከተለያየ አካባቢ ከሌላ ይሄ ሁሉ ምንድነው? ፍቅር ነው፣ አንድነት ነው፣ እኩልነት ነው። ገባ? ስለዚህ ስፖርታዊነት ማለት ስፖርት ለጤና፣ ስፖርት ለወዳጅነት፣ ስፖርት ለሰላም። ይሄን ሶስቱን ያነገበ ህዝብ ነው። ይሄ ዛሬ የምታየው ስፖርቱን ያነገበ ነው። ለጤና፣ ለወዳጅነት፣ ለሰላም የመጣ ህዝብ ነው። ስለዚህ ሁሉም አንድ ነው፣ አንድ ነው። ስፖርቱ ይሄን ነው። ፍቅር ነው ያላበሰን፣ ፍቅርን እንደሸማን ያላበሰን።
አስሬ አድነው ብራም ይባላል። የመጣሁት ከደብረ ዘይት ወይም ቢሾፍ ስካታስ የመጀመሪያ ነው። ገና በጣም ነበር የምመኘው ያለው ነገር ደስ ይላል። ወንድማማችን መስ እከሊ ከየት መጣ የሚባል ነገር የለም እዚህ ጋር ገብቷል። ደስ አንድ ላይ ነው። ኢትዮጵያዊነትን ያንጸባርቃልና ደስ ይላል። ስሜ ማሙሽ ደረጀ ይባላል።
የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሮ ለ21ኛ ጊዜ ነው። አንድና ሶስት ነው ያመለጠኝ። ሌላ ምንም አላመለጠኝም። እስካሁን እግዚአብሔር የተመሰገነ ይሁን ከአንድ ሰዓት በታች ነው እየገባ ያለው። በጣም በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ቢያንስ ኃይሌ በሩጫም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስትወጡ ብሔር የሚባል ነገር የለም፣ ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚል ሩጫ ነው ከምንም በላይ።
ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩ ነው የመጣው።
My name is Leon. I'm from the Netherlands and I came especially for this run to Ethiopia.
ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተውኝ ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም። ብዙ ሰዎች በእርምጃ ነው የሚሳተፉበት። ደስ ይላል ነው ያለው።
በራቹ አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። አብራችሁ ስለቆያችሁ እናንተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ስርጭቱን ከስቱዲዮ በማከናወን ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።